እንግዲህ ብዙም ስለ ህወሓት ከአቶ ገብሩ የተሻለ እውቀት የለኝ። ትልቁ ነገር ህወሓት የእነኚህ የኢህአዴግ ድርጅቶች ፈጣሪ መሆኑን ነው የማውቀው። ነገሩ አሁኑ መሰንጠቅ አዲስ አይደለም ይመስለኛል። በእነ አቶ ገብሩ ላይም በዚህ አይነት ችግር ተፈጥሯል። እነሱ ከዛ ሊወጡ የቻሉት በዚሁ ውስጥ በነበረው ቅራኔ ምክንያት ነው። አሁንም እንግዲህ ከውጭ ባለው የህዝብ እንቅስቃሴ ምክንያት ህወሓት መሪ እንደመሆኑ መጠን እነሱ ውስጥም ያለውን ጎራ የመለየት ሁኔታ እንግዲህ ያስተሳሰብ ፍጭት ሊፈጠር እንደሚችል ገምታለሁ። ያ ግን ራሱን ችሎ በእነሱ ብቻ የተደረገ ሳይሆን በአጠቃላይ ሀገሪቱ ውስጥ ባለው በኦሮድድና በባዕድን ግንኙነቶች፣ በሀገሪቱ ውስጥ ባሉ የተለያዩ ቦታዎች ላይ የሚከሰቱ ግጭቶች ምክንያቶች ላይ የአቋም ልዩነት ሊሆን ይችላል የሚል ግምት ነው ያለው። እንግዲህ ይሄ የአጠቃላይ የሀገሪቱ የፖለቲካ ሙቀት ያመጣው እና ከዚህም ቀደም የታየ ጉዳይ ነው። ያለመታዘዝና በድሮ መንገድ ለመሄድ ፈቃደኛ ያለመሆን እነሱም ላይ ተጽዕኖ የሚያስከትል ሊሆን ይችላል የሚል ግምት ነው ያለኝ።
አቶ ገብሩ በዚሁ ነጥብ ላይ የተለየ ሀሳብ ካለዎት ወይንም የሚያክሉት ካለ?
ሳይሆን ሁኔታዎች በከፍተኛ ደረጃ እየተለዋወጡ ነው ኢትዮጵያ ውስጥ ያሉት። በተለይ ባለፉት 2-3 ዓመታት የፖለቲካ ቀውሱ ከፍ እያለ ስር እየሰደደ የሆነበት ሁኔታ ነው ያለው። ፖለቲካ ቀውስ በሚከሰትበት ጊዜም ከሚታዩት ክስተቶች አንዱ በአመራር ውስጥ የሚታይ ቀውስ ነው የሚሆነው። በዚህ ሁኔታ ህወሓት እንደ ድሮ አይደለም፣ በብዙ መንገድ ተዳክሟል። በተለይ ባለፉት 4-5 ዓመታት በአመራርም ደረጃ ያለው አቅም ተወስኗል። ግን ዋናው ነገር ህወሓት የሚከተለው ርዕዮተ ዓለም፣ ህወሓት የሚከተለው የፖለቲካ አቅጣጫ፣ በዛም በኩል ኢህአዴግ እየተከተለ ያለው አቅጣጫ አዲስ ነገር ሊፈጥር አልቻለም። እንግዲህ ዋናው ጉዳይ ይሄ ይመስለኛል። አሁንም በትውልድ ደረጃ ሁሉም ድርጅቶች በተለይ በብአዴን እንዲሁም በኦፒዲኦ አዳዲስ ትውልዶች መጥተዋል። በትውልድ ደረጃ በአስተሳሰብ ደረጃ ግን በእኔ አስተያየት ከአቤታዊ ዲሞክራሲያዊና ከዚህ ከልማታዊ መንግስት የሚሉት አገላለጽ ከዚህ የወጣ አስተሳሰብ ግን እስካሁን ድረስ አላየውም በሁሉም በኩል። ስለዚህ እኔ እንደማየው ይህ ሁኔታ የፈጠረው ቀውሱ ሂደቱ ነው። ግን አዲስ ሀሳብ በኢህአዴግ በኩል በሁሉም ድርጅቶች በአራቱም ድርጅቶች አዲስ ሀሳብ አዲስ የለውጥ አጀንዳ የተቀመጠ እንዳልሆነ ግን አስተውላለሁ። ስለዚህ የስልጣን ሽኩቻ ነው በሁሉም ድርጅቶች ያለው። የስልጣን ሽኩቻ በቡድን ድባድ ነው ስልጣናቸውን ለማስጠበቅ ለማረጋገጥ እየሞከሩ ያሉ ነው የሚመስለው እንጂ የለውጥ አጀንዳ እስካሁን ድረስ ያዳመጥ ከሁሉም ድርጅቶች ያዳመጥ የለም። የትውልድ ልውውጥ ግን አለ። በተለይ በሁለቱ ድርጅቶች በብአዴን እና በኦፒዲኦ የትውልድ ሽግግር ግን ተደርጓል።
አመሰግናለሁ። ወደ ሌላ ነጥብ እንሂድ። እናንተም ነካ ነካ አርጋችሁታል። እንግዲህ የኢትዮጵያ ሕዝብ በተለያዩ ቦታዎች ላለፉት 1-4 ዓመታት በተጠናከረ መልኩ ስለ ዲሞክራሲያዊ መብት መከበር፣ ስለ እኩል የኢኮኖሚ ተጠቃሚነት ጅምሩ ላይ ይሄንን ሲጠይቅ፣ በኋላ ደግሞ የጠየቁ ሁሉ ሲታሰሩ የታሰሩት ይፈቱ የሚል ተጨምሮበት በየቦታው እንቅስቃሴ አለ። ኢህአዴግ ግን በፊት እንግዲህ የአስቸኳይ ጊዜ አዋጅ ታወጀ። አሁን ደግሞ የብሔራዊ ጸጥታ የሚባል እንደ በፊቱ በጠቅላይ ሚኒስትሩ ሊቀመንበርነት የሚመራና በመከላከያ ሚኒስትሩ ጸሐፊነት የሚመራ ተቃውሞን የሚከላከል ማንም ህዝብ ከተቃወመ እርምጃ የሚወስድ፣ ይሄ ምን ለውጥ ሊያመጣ ይችላል ኢትዮጵያ ውስጥ? አቶ አበባው።
እኔ መቼም የዚህ ነገር መነሻ ድሮም የነበረ ነው። 1994 ዓ.ም የአዋጅ ቁጥር 257 የኢትዮጵያ ብሔራዊ ደህንነት ካውንስል አቋቁሟል። ያ ካውንስል በጠቅላይ ሚኒስትሩ የሚመራ ሆኖ ምክትል ጠቅላይ ሚኒስትሩን ይጨምራል፣ መከላከያ ሚኒስትሩን ይጨምራል፣ የመከላከያ ኤታማዦር ሹሙንም እንደዚሁ ያጠቃልላል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊን፣ የደህንነት ኃላፊውን፣ የውጭ ጉዳይ ሚኒስትሩን ያ አዋጅ አገሪቱ ውስጥም ሆነ ከውጭ ለሚሰነዘርባት የደህንነት አደጋ ይጣል ሰጥቶታል። አሁን በይመስለኝ እንግዲህ ይሄኛውን መሰረት አድርገው ነው አሁን የጸጥታ የብሔራዊ ጸጥታ ካውንስል መመስረት የፈለጉት። ዝርዝሩ አጋጣሚ ሆኖ አላነበብነውም፣ የኢንተርኔት ችግር ነበረ። ግን ይሄ ከአስቸኳይ ጊዜ አዋጁ ለመሸሽ የተደረገ ነገር ይመስለኛል። አስቸኳይ ጊዜ አዋጁ ያኔ በሚታወጅበት ጊዜ ብዙ ነገሮችን አስከትሎ መጣር የሀገሪቱን ጸጥታ እንግዲህ ተቃውሞ የትም ቦታ ላይ ሲነሳ ያንን በመከላከያ ኃይሉም በምኑም በፖሊስ ኃይሉም ለማስወገድና ኃይል ለመጠቀም ነው። ነገር ግን አስቸኳይ ጊዜ አዋጅ በውጭ እይታ መጥፎ ነገር ያስከትላል። አንደኛ ይሄ ዲፕሎማሲ ግንኙነቶችን ትንሽ ያሻክራል። ሁለተኛ በቱሪዝም በኢንቨስትመንት የሚመጣው ወደ ሀገር ውስጥ የሚገባው ያስደነብራል። ነገሩ ያው ነው፣ የአስቸኳይ ጊዜ አዋጅ ነው። ብሔራዊ የደህንነት ካውንስል ወይም ጸጥታ ምክር ቤቱ የሚጠቀመው ተመሳሳይ ኃይል ነው። የፖሊስን ኃይል፣ ሚሊሻውን፣ መከላከያውን፣ የደህንነት ደግሞ ኃይሉ አለ አይደለም። የደህንነት ኔትወርኩ ይህን ሁሉ አቀናብሮ ጠቅላይ ሚኒስትሩ ነው የሚመራው። ምንም የተለወጠ ነገር የለውም። የተለወጠው ምንድን ነው? ቃሉ ብቻ ነው። ቃሉን ደግሞ ከሚሰጠው ጥቅም አኳያ ይሄ ለውጭ ተመልካቾች ከዲፕሎማቶች ከምንም አይ ሰላም ነን ለማለት ካልሆነ በስተቀረ አልሸሹም ዞር አሉ ነው በዚህ በኩል።
አቶ ገብሩ፣ ጠቅላይ ሚኒስትሩ የዚህኑ የኢትዮጵያ ብሔራዊ ደህንነት ምክር ቤት መመስረት በተናገሩበት ወቅት ከሀገር ውስጥና ከውጭ ግጭት የሚቀሰቅሱ አሉ፣ እርምጃ እንወስዳለን ብለዋል። ከውጭ ተብሎ እንግዲህ የሚጠቀሰው ብዙ ጊዜ ኤርትራ ነው። አሁን ደግሞ የግብጽም ስም እየገባ ነው። ከሀገር ውስጥ የሚሉት ግን እነዚህ አሁን የተለየ እርምጃ እየወሰዱ ነው የሚባሉትን የኢህአደግ አባል ፓርቲዎች ነው ወይስ ከሀገር ውስጥ የሚቀሰቅሱት ግለሰቦችን? ምንድን ነው የተገነዘቡት እርሶ?
መልካም። አስገድሜ የብሔራዊ ደህንነት ካውንስል በምን አሁን አስፈለገ በሚለው ላይ ትንሽ ልል እፈልጋለሁ። አቶ አባው ያስቀመጡት ነገር አለ። እንደተባለው ኢትዮጵያ በከፍተኛ ቀውስ ውስጥ ቆይታለች። አሁንም በፖለቲካ ቀውስ ውስጥ ነው ያለችው። ይህን ቀውስ ለማስታገስ ሁለት አቅጣጫችን ተከትሏል ኢህአዴግ። አንደኛው የጥልቅ ተሃድሶ የሚሉት የፖለቲካ ለውጥ አድርጋለሁ የሚሉት እንቅስቃሴ ነው። ሁለተኛው አቅጣጫ ደግሞ የአስቸኳይ ጊዜ አዋጁ ነበር። እንግዲህ እዚህ ላይ መታየት አለበት እዚሁ በአጠቃላይ እየጠየቀ ያለው የፖለቲካ ለውጥ እንዲደረግ፣ ቤት እንዲነግስ፣ ዲሞክራሲ፣ የዜጎች ነጻነት እንዲጠበቅ፣ በአጠቃላይ በሀገሪቱ ያለው የፖለቲካ ድባብ እንዲቀየር የህዝብ ጥያቄ ሆኗል። ያ ሆኖ ያለ የኢህአዴግ ጥልቅ ተሃድሶ ብሎ ያተኮረው ይሄ መልካም አስተዳደር፣ ሙስናን ምናምን እዋጋለሁ የሚለው ነው። ይህንኑ ለማድረግ አይችልም፣ አልቻለም። በዚህ ሁኔታ የተገደደው አስቸኳይ አዋጅን አውጆ የህዝቡን እንቅስቃሴ ጸጥ ማሰኘት ወይም መቆጣጠር ነበር። ከአስር ወራት በኋላ አዋጁ አንስቶታል። ያም ሆኖ አዋጅ ከተነሳ በኋላም ያው ድሮ የነበረው ሁኔታ ቀጠለ። ቀጥል ኢህአዴግ ለምንድን ነው የቀጠለው ብሎም ቆሞ ለማየት ለማሰብም አልሞከረም። ስለዚህ አሁን ያለው አማራጭ እንደተባለው በተጨባጭ ዲፋክቶ አስቸኳይ አዋጅ ነው አሁን የሆነው። ምክንያቱም መዋቅሮች በሙሉ እንዲሰሩ የተደረጉት መመሪያዎችን አጠቃላይ ተዘጀባ ላካቸውም ያለውን እንቅስቃሴ ለመቆጣጠር የተቀመጠ ነው እና በህግ ተቋቁሞ የነበረው አስቸኳይ ጊዜ አዋጅ አሁን በተጨባጭ ወይ ዲፋክቶ በሚሉት ስራ ላይ ለመዋል የተደረገ ነገር ነው። ሌላ ግልጽ ነው። ይሄ ምንም የሚያሻማ ነገር የለውም። በእርግጥ ሁል ጊዜ የውጭ ስጋቶች አሉ። በኤርትራም፣ በግብፅም፣ በሌሎችም ስጋቶች ሁሉ ጊዜ ያሉ ናቸው። ያም ሆነ ግን ብሔራዊ ደህንነት ካውንስሉ ሲቋቋምና እርምጃዎች እንወስዳለን ብለው ሲናገሩ በሀገር ውስጥ ያለውን እንቅስቃሴ ማዳፈን ነው የሆነ ያለው። በሀገራችን የኢህአዴግ አባላት የሆኑት ፓርቲዎችም የሚመሩት ሽኩቻ ከፍተኛ ነው። ህዝቡንም እያነሳሱ ወደ ግጭት እያስገቡት ነው ያየ ነው። ይሄ በሶማሌና ኦሮሚያ፣ በደቡብና በኦሮሚያ በሌሎችም እንዲሁ ያሉት ሁሉ እነዚህ የኢህአዴግ አመራር የተሳተፉበት እንደሆነ ግልጽ ነው። ይህን ለማስቆምም ሞክር ይሆናል። ሌላው ህዝቡ ራሱ ጥያቄያችን አልተመለሰም፣ ምንም አይነት የፖለቲካ መፍትሄ የለውጥ እርምጃ አልተወሰደም፣ ሙስናው እንዳለ ነው፣ ብልሹ አስተዳደሩም እንዳለ ነው፣ መሰረታዊ መብቶቻችንና ነጻነቶቻችን አልተከበሩም፣ ስለዚህ በጥልቅ ተሃድሶ የተገኘ ለውጥ የለም፣ እንዲያውም የባሰብን ነው የሚል የህዝቡ ሮሮ እና ተቃውሞም አለ። ስለዚህ ይህ የሚቋቋመው ይህን ጸጥ ለማድረግ ካልሆነ በስተቀር ዋናው መፍትሄ መሆን የነበረበት ፖለቲካ መፍትሄ ነው። ሁሉንም ባለድርሻ አስገብቶ የሚሄድ ጉዳይ ፖለቲካው መፍትሄ ሳያገኝ በዚህ መንገድ ለውጥ ይመጣል ብሎ ማሰብ እኔ ከድሮ የታሪክ እንዳችንም ስናየው የሚሆኑን አይታይም።
አቶ በቀለ ነጋ ከዚህ ጋር አያይዘው እንዲመልሱልኝ አቶ ገብሩም አንስተውታል። በኢትዮጵያ በየቦታው ግጭት አለ፣ የህዝብ ግጭት አለ። ተቃዋሚዎች ወይንም ህዝቡ ራሱን መንግስትን ይከሳል ይሄንን ግጭት በማነሳሳት በጃዙር በመቀስቀስ ሰላዮችን ወይንም ግጭት የሚያነሳሱ ኃይሎችን በማነሳሳት ይከሳል። በሌላ በኩል ደግሞ በየቦታው እንደምናየው ድንበር ተብሎ በአፋር ከኢሳ አፋር ከትግራይ አማራ ከትግራይ ኦሮሞ ከሶማሌ ጉሙዝ ከአማራ ወላይታ ከኦሮሞ ጉጂው ከቡርጂ በየቦታው የሚንቀለቀል እሳት አለ እና ይሄንን በጣም ብዙ የተቃዋሚ ፓርቲ ወይንም የኢሃደግን አደረጃጀት የሚቃወሙ የብሔር አወቃቀሩ ነው ይሄንን ያመጣው ይላሉ። አያይዘው አስተያየቱን ይስጡን።
በመጀመሪያ ደረጃ የሀገራችን ትልቁ ችግር ፌደራል ስርዓቱ እውነተኛ የፌደራል ስርዓት ሆኖ ዴሞክራሲያዊ በሆነ መንገድ አለመተግበር ነው። የዚህ ሁሉ ችግር መነሻ አንዱ እሱ ነው። ሌላው ከዚህ ጋር አብሮ የሚሄደው በስርዓቱ ውስጥ በዴሞክራሲያዊ መንገድ የሚሰራ ምርጫ አይደለም። ይህን መንግስት ያቋቋመው ምርጫዎች በተደጋጋሚ ተደርገዋል። ህዝቡ ከዛን ጊዜ ጀምሮ ቅሬታ አለው። በትክክል አልተካሄዱም፣ ተሰርቀዋል፣ ተጭበርብረዋል እየተባለ አቤቱታ እየቀረበ ምንም የተገኘ መልስ የለም። 25 ዓመት ሙሉ በዚህ የፖለቲካ መፍትሄ ቅድመ ተገብሩ እንዳነሱ ካለመሰጠት ጋር ይሄ ስርዓቱ እውነተኛ የፌደራል ስርዓት አለመሆን፣ ዴሞክራሲ በውስጡ አለመኖር እነዚህ ነገሮች ያስከትላል የሚል እምነት አለኝ። እንግዲህ ለዚህ ደግሞ ህዝብ ጥያቄ አቅርቧል። እውነተኛ ፌደራል ስርዓት ይካሄድ፣ ችግሮቻችን በውይይት ይፈቱ ብለው በመንግስቱ በሚፈቅደው መሰረት ጥያቄ ላቀረቡ ሰዎች በጸረ ሽብር አዋጅ ነው መልስ የተሰጠው። እዚህ ቀደም የጸረ ሽብር አዋጅ ተቋቁሞ እነኛን ጸጥ ለማሰኘት ብዙ እርምጃዎች ተወስደዋል። በአሁኑ ሰዓት እጅግ ብዙ ሰዎች በዚህ በጸረ ሽብር አዋጅ የተቃዋሚዎች በብዛት በእስር ላይ በስቃይ ላይ ይገኛሉ። ከዚህም የወቀቱ አመራሮች በቅርብ ጊዜ እዚህ ሰለባ ሆነዋል። ዶክተር መረራን ጨምሮ አቶ በቀለ ገርባን ጨምሮ ከሌላም ደግሞ እንደዚሁ ነጻ ጋዜጠኞች እነ እስክንድር እና አንዱዓለም በዚህ ውስጥ ተካተዋል። እንግዲህ ይሄ የሆነው በአንድ ጊዜ በአንድ ጀንበር ተነስቶ አይደለም ይሄ አዋጅ የመጣው። ከዚያ በፊት የአስቸኳይ ጊዜ አዋጅ ታውጇል። ሰርቷል አልሰራም፣ ህገ መንግስቱን ጥሷል አልጣሰም የሚለው ውይይትም በህዝብም የተደረገበት ነገርም የለም። ከአስር ወር በኋላ አሁን ደግሞ የህዝብ እንቅስቃሴ፣ የህዝብ መፈናቀል፣ የህዝብ ግጭት እንዲፈጠር በአንዳንድ ቦታ ሆን ተብሎ በተደራጁ ኃይሎች በአንድ ብሔር ላይ በአንድ ጎሳ ላይ ትኩረትን ያደረገ ከድሮው ግጭት በተለየ ሁኔታ የድሮው ግጭት ድንበር ላይ ያሉ ሲጋጩ በሳር በውሃ ነው። በአሁኑ ሰዓት ግን ለምሳሌ በምስራቁ የሀገራችን ክፍል በሐረርጌ እየተካሄደ ያለው ግጭት በተደራጁና ከባድ የጦር መሳሪያ በታጠቁ ኃይሎች መካከል የተደረገ ግጭት ነው። ይሄ ግጭት ባዶ እጁን ባለ ህዝብ ላይ ነው ያተኮረው። ወደፊት ምናልባት በግልጽ በገለልተኛ አካል ተጣርቶ ሲረጋገጥ ይሄ ወደ ዘር ማጥፋት ወንጀልም ሊደርስ የሚችል አይነት ግጭት ነው። እዛ ብቻ አይደለም፣ ሌሎች ቦታዎችም ላይ እንደዚሁ በፊት እንዳልኩት በጸረ ሽብር አዋጅ ህዝቡን በማዋከብና አንዳንድ የህዝብ መብት የሚናገሩ ሰዎችን ያስታግሳል ተብሎ የታሰበ አዋጅ ነው። እስከ ዛሬም ይሄ ከፍተኛ ችግር ነው እየፈጠረ ያለው። ከህገ መንግስቱ ጋራ የማይጣጣም ህገ መንግስቱን የሚያዳክም የሚጻረር አዋጅ ነው። አሁን ደግሞ በአሁኑ ሰዓት እንግዲህ በህገ መንግስቱን ተንተርሶ የወጣው የዚህ ብሔራዊ የጸጥታ ምክር ቤት መቋቋም ይገባዋል እንኳ ቢባል ተመክሮበት ፓርላማው መክሮበት መሆን ሲገባው ዝርዝሩን ባላየውም በአንድ ጊዜ በጠቅላይ ሚኒስትሩ ሰብሳቢነት በመከላከያ ሚኒስትሩ ጸሐፊነት ተዋጥሯል ነው የተባለው። እነኚህ ግጭቶች በየቦታው በሚካሄዱበት ሰዓት ላይ ከጅምሩ ለምንድን ነው ያ ተቋቁሞ እነኛ የሰው ህይወት ከመጥፋቱ በፊት ችግር ከመፈጠሩ በፊት ለምንድን ነው ያ እርምጃ ያልተወሰደው የሚል ጥያቄ አለኝ። አሁን በአሁኑ ሰዓት ሆን ብለው የፈጠሩትና የተደራጁት ኃይሎች ቢጋፈላቸውም ወይ
ሆን ብለው የፈጠሩት ሲሉ ማንን ነው አቶ በቀለ?
መንግስት ማያውቀው ጉዳይ አይደለም እኮ ይሄ። ልዩ የሶማሌ ልዩ ኃይል የሚባል ሲቋቋም እንዴት ነው የተቋቋመው? በአንድ ክልል ውስጥ ይሄንን የሚያክል ግዙፍ ትጥቅ ያለው ኃይል ሲቋቋም አላማው ምን ሆኖ እንደተቋቋመ መንግስት ያውቃል? እንግዲህ ይሄ ሆኖ ሳለ በተጨማሪ ደግሞ በየቦታው የሚደርሱ መረጃዎች ህዝቡ ከድሮ ጀምሮ የሚያቀርባቸው የዴሞክራሲ ጥያቄዎች፣ የሰብአዊ መብት መከበር ጥያቄዎች የበለጠ ጥያቄዎቹ መልስ ሳያገኙ ለነሱ መልስ ነው የመጣው። ልክ እንደ ፀረ ሽብር አዋጅ፣ ልክ እንደ አስቸኳይ ጊዜ አዋጅ፣ አሁን ደግሞ የብሔራዊ ደህንነት አዋጅ የሚለው ነው የወጣው። ይሄ አዋጅ ማን ነው ከደሙ ንጹህ ነኝ የሚል እስቲ ዛቼ ድዮ ላይ ድንጋይ ወርውር ይላል መጽሐፍ ቅዱስ ላይ? ይህን ግጭት ያስቆማል ወይስ የፌዴራል ስርዓቱን የበለጠ ያዳክማል? በተደራጀና በታጠቀ ኃይል አማካኝነት በባዶ እጁ ያለ ህዝብ ላይ የተፈጠሩ ናቸው። በዛ ውስጥ መንግስት በወቅቱ ማስቸኮል ጣልቃ ገብቶ አጥፊዎችን በቁጥጥር ስር አውሎ መድኃኒት ሲችል ከሰባት ከስምንት ወር በኋላ ከባድ ደረጃ ላይ ከደረሰ በኋላ ከዚህ ከሀገር ውስጥ የፖለቲካ ጥያቄውም ጋር ተያይዞ ከመጣ በኋላ አሁን የተወሰደው እርምጃ ወቅታዊ ነው ወይ የሚል ጥያቄ አለኝ።